ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁን በቅርቡ የሞተችው ያረፈችው 14 ዓመት ልጅ በሰማው በጣም ልቤ ተነካ። ከሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ከ20 እስከ 27 የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን
የዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ መጠን እየጨመረ መሆኑ ይነገራል። ለመሆኑ ይህ ችግር በትውልደ ኢትዮጵያውያንና ኤርትራውያን ዘንድ ምን መልክ እንዳለው በሚያስቃኝ መሰናዶ ሙሉ ጉዳይ ዛሬ ምሽት ላይ ይሰማል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ መጠን እየጨመረ መሆኑን የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ መረጃ ያሳያል። አመለካከቱና ድርጊቱ በተለይ እድሜያቸው ከ10 እስከ 24 ዓመት በሆኑ ጥቁር ወጣቶች ዘንድ በዝቶ እንደሚታይ በመረጃው ላይ ተገልጿል። የዘር መድሎ፣ የኢኮኖሚ ችግር፣ ድህነት፣ የትምህርት ዕድል እጦት፣ የጤና አገልግሎት ተደራሽ አለመሆንና ሌሎች ማህበራዊ ችግሮች የወጣቶቹ ራስን የማጥፋት መንስኤዎች እንደሆኑም አመላክቷል። የላስ ቬጋሱ ዘጋቢያችን ፍሬው ብሸት በከተማዋ በሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን ዘንድ እየጨመረ የመጣውን የራስን ህይወት በገዛ እጅ የማጥፋት ችግር አስመልክቶ የሚመለከታቸውን አካላት አነጋግሮ ተከታዩን ዘገባ ልኳል።
በኔቫዳ ግዛት ላስ ቬጋስ ከተማ ውስጥ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ እንደሆነ የከተማዋ ፖሊስ አባላትና ተቋማት ይገልጻሉ። ቁጥሩ በጥናት ባይረጋገጥም የዲያስፖራ ዓለም አቀፍ የምክር አገልግሎት ተቋም ስራ አስኪያጅ አቶ ግርማ ዘይድ በአንድ ዓመት ጊዜ ውስጥ ብቻ 11 ግለሰቦች ራሳቸውን ማጥፋታቸውንና 27 የሚደርሱት ደግሞ ራሳቸውን ለማጥፋት ሙከራ ማድረጋቸውን ለአሜሪካ ድምፅ ተናግረዋል።
አሁን በቅርቡ የሞተችው ያረፈችው 14 ዓመት ልጅ በሰማው በጣም ልቤ ተነካ። ከሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ከ20 እስከ 27 የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን ጠንጥነን እርዳታ ለመፈለግ ላይታች እያልኩ ነው።
እንደ አቶ ግርማ በላስ ቬጋስ የራሳቸውን ህይወት ለማጥፋት የሚሞክሩ ወጣቶች ቁጥር እየጨመረ የመጣው በወላጆችና በልጆች መካከል ያለው ግንኙነት በመላላቱና በተለይ በማህበራዊ የትስስር ገጽ አማራጮች ልጆች ከሚሸከሙት በላይ መረጃ እንዲደርሳቸው ማድረጉ ነው።
ቤተሰብና ልጅ ማይጣጠሙበት አስተዳደጋችንም እኛ ያላገኘነው ልጆቻችን ያግኙ በማለት ሙሉ በሙሉ ልቅ አድርገንም አሳድገን ልንሆን እንችላለን በማናቀው። ምክንያቱም አስተዳደጉን በዲሲፕሊን እና እስኪ ምንድን ነው ብሎ እንደልባቸው አይቶ ማያውቁትን ስንከፍል ስንገዛላቸው ዋና የገንዘብን ጥቅም አያውቁትም። ትልቁ ችግሩ ያው ንግግሩ ጠፋ እና አንድ ሌላው ደግሞ በአሁኑ በአዲሱ 21ኛው ሴንቸሪ ይሄ ሶሻል ሚዲያ የሚባል እያጠፋ ነው ልጆቻችንን። ከአባትና ከእናት ጋር፣ ከአጎት፣ ከአክስት፣ ከአያት ጋር መነጋገር ትተው ወደ ሚዲያው ሆኗል እና ይሄ ሴልፎ ነው። ድሮ የሁለት ዓመት ልጅ ሲያለቅስ ጡጦ ይሰጠው ነበረ የአንድ ዓመት፣ ዛሬ ሴልፎን ነው የምንሰጠው። እዚህ ውስጥ ግን ምን ያህል አደገኛ ካርቱን ተብሎ ራስ መገዳደል በጎራዴ እሱን ሁሉ እናሳያቸዋለን።
በዓለም አቀፍ ደረጃ በየዓመቱ ቢያንስ 700,000 ሰዎች ራሳቸውን እንደሚያጠፉ የዓለም ጤና ድርጅት መረጃ ያሳያል። ይኸውም በእያንዳንዱ ቅጽበት አንድ ሰው ራሱን ያጠፋል ማለት ነው። ተቋሙ እንደ አውሮፓውያን አቆጣጠር በ2019 የሰባሰበው መረጃ 77 ከመቶ የሚሆነው ራስን ማጥፋት ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚከሰት ይጠቁማል። ከቅርብ ጊዜያት ወዲህ በርካታ ኢትዮጵያውያንና ኤርትራውያን በግል መኖሪያ ቤታቸውና አፓርትመንታቸው ክፍሎች ውስጥ ሞተው መገኘታቸውን የላስ ቬጋስ ፖሊስ ሰርጀንት ዋድ ማሪ ለአሜሪካ ድምጽ ያስረዳሉ።
ምን ያህል ሰዎች ራሳቸውን እንዳጠፉ እርግጡን አላውቅም። ነገር ግን በተለይ በኮቪድ-19 ወረርሽኝ በኢኮኖሚ ችግርና በመሳሰሉ ምክንያቶች ቁጥሩ በጣም ጨምሯል። እዚህ አካባቢ ደግሞ የትምህርት ስርዓቱ ከፍተኛ ብልሽት እንዳለባቸው ከሚጠቀሱት መካከል በመሆኑ ትልቅ ችግር አለብን።
አሪ አክለው በላስ ቬጋስ ሰዎች ራሳቸውን ለማጥፋት ተጋላጭ የሚያደርጓቸውና የሚገፋፋቸውን ምክንያቶች ያስረዳሉ።
ለአእምሮ ጤና ክብካቤ የሚሆን እርዳታ የለንም። ስለዚህ ሰዎች ራሳቸውን ለማጥፋት ሲነሳሱ ሌላ መፍትሄ ስለማይታያቸው ራስን ማጥፋት የመጨረሻ አማራጭ ያደርጋሉ። ዋናው ነገር ራሳቸውን ለማጥፋት እንዳይነሳሱ የሚያስፈልጋቸውን እርዳታ ማግኘት የሚችሉበትን ሁኔታ ማመቻቸት ይገባል።
የላስ ቬጋስ ሜትሮፖሊታን ፖሊስ ባልደረባው ሪያን ራፈርቲ የቤተሰብን ድጋፍ ማጣትና ማህበረሰባዊ ትስስሩ መላላቱ ራስን ለማጥፋት ከፍ ያለ አስተዋጽኦ እንዳለው ያብራራሉ።
በዋናነት ራስን ለማጥፋት የተጋለጡ ሰዎች የሚደርስላቸው ሰው የሌላቸው ናቸው። ጉዳያቸውን ገልጸው የሚያወያዩት ቤተሰብ ወይም የማህበረሰብ ክፍል የሌላቸው ችግራቸውን በሱስ ወይም በሌላ ነገር ለመጫንና ለማላቀቅ ይሞክራሉ። ለቤት ክራይ የሚከፍሉት ሲያጡ፣ ቤተሰባቸውን መመገብ ሲሳናቸው፣ ወይም ቤት ንብረታቸውና መኪናቸውን ሲያጡ ፊታቸውን የሚያዞሩት ወደ አልኮልና ሱስ አስያዥ ንጥረ ነገሮች ነው። እነዚህ ደግሞ ራስን የማጥፋት አይነተኛ መነሳሻዎች ይሆናሉ።
ማሪ በተለይ በላስ ቬጋስ በርካታ ሰዎችን ለተስፋ መቁረጥ እየዳረጉ ከሚገኙ ተግዳራቶች መካከል ቀዳሚው የኢኮኖሚ ቀውስ የፈጠረው የኑሮ ውድነት እንደሆነ ይጠቁማሉ።
ቁልፍ ምክንያት ከሚባሉት መካከል የቤት ዋጋ ይገኝበታል። እንደሚታወቀው የቤት ክራይና የነዳጅ ዋጋ ጣሪያ ነክቷል። ያ ደግሞ ሌሎችም ወጪዎች እንዲያሻቅቡ ያደርጋል። አንድ ጥሩ ደመወዝተኛ የነበረ ሰው የዛሬ 6-8 ዓመት ሲያገኝ በነበረው ገቢ ነው ዛሬም የሚኖረው። የገንዘቡ አቅም ግን በመጋሸቡ ቀድሞ ከሚያገኙት 1/4 ብቻ ነው አሁን የሚያገኙት። ሰዎች በጉድለታቸው ማህበረሰባቸው ሊደግፋቸው ይገባል። ዋናው ችግር ግን ኢትዮጵያን ጨምሮ ልዩ ልዩ ባህል ካላቸው ማህበረሰብ የሚመጡ ሰዎች እንዴት እርዳታ እንደሚጠይቁ አለማወቃቸው ነው።
አልኮልና ያደንዛዥ እሱስ ሌላው ራስን የማጥፋት ማህበራዊ ችግር እንደሆነ የአሜሪካ ድምጽ ያነጋገራቸው ላስ ቬጋስ ሜትሮፖሊስ ሰርጀንት ክሪስ ኮፕ ያብራራሉ።
ሰዎች የአደንዛዥ እጽ፣ የአልኮል ወይም የሌሎች ንጥረ ነገሮች ሱስ ካደረባቸው በአካባቢያቸው መፍትሄ ሊያገኙ የሚችሉበት ነገር ቢኖር እንኳን እንዳይታያቸው ያደርጋቸዋል። ይህ ደግሞ ረዳት የማጣትን ስሜት ያመጣባቸውና ራስን ለማጥፋት ጭምር ይገፋፋሉ። ስለዚህ እኛ በዋናነት ሰዎች የአእምሮ ጤና አገልግሎት ከሚሰጡ አካላት ጋር እንዲገናኙ ነው የምናደርገው።
ራስን ማጥፋት በድንገት የሚፈጸም ድርጊት አይደለም። በአመዛኙ ታስቦበትና ታቅዶ እንደሚከናወን ምናልባትም ሰዎች ራሳቸውን ለማጥፋት ስለሚችሉበት መንገድ ለረጅም ጊዜ ሊያስቡበት እንደሚችሉ ጥናቶች ያመለክታሉ። በላስ ቬጋስ ከተማ የአእምሮ ጤና ግንዛቤና ምክር አገልግሎት ኃላፊዋ ወይዘሮ በለሊ ድርሳ ሰዎች ቀድመው በሚያሳዩት ምልክት ራስን ወደ ማጥፋት እያመሩ እንዳሉ ልንረዳ እንደምንችል ይናገራሉ።
ሰዎች ብዙ ጊዜ ያወራሉ ህይወታቸው እንዴት እንደጠሉ እና ተስፋ ቢስ ይሆናሉ። ላይክ የነገን ህይወት ሲመለከቱ ባልኖር ባልፈጠር ወይም ደግሞ ነገን ጨለማ አድርገው እንትን ይላሉ እና ብዙ ጊዜ ሲያወሩ ስናይ እንደ ጨዋታ ምናምን ከመተው ይልቅ አቴንሽን ብንሰጣቸው ጥሩ ነው። እኛ በባህላችን ብዙ ጊዜ ሰው ልጅ እኔ ብሞት ይሻለኛል ሲል ኧረ በስመ አብ ብል እንደዚህ አይነት ነገር አታውራ ምናምን ነው የምንለው አይደለ? ግን አንደኛው ኢንዲኬሽን ያ ነው። ሌላው ደግሞ የነበረ ሜንታል ሄልዝ የነበረ የአይምሮ የጤና ፕሮብሌም ላይክ ብዙ ጊዜ ዲፕሬሽን ያለባቸው የአይምሮ ጭንቀት ያለባቸው ሰዎች ያንን የማድረግ ነገር አላቸው እና እና ደግሞ ድራግ እና አልኮል ከተጨመረበት በጣም ደግሞ ስትረስፉል ላይፍ ውስጥ ሰዎች ሲገቡ እነዚህ እነዚዎች ተደራርበው ወደዛ እንትን ይላሉና ማየት ያለብን ነገር ባህሪው ሲቀየር አንድ ሰው ከሚገባው በላይ ቁጡ ሲሆን ካየኸው ወይንም ደግሞ ቱማች እንቅልፍ ከተኛ ወይንም እንቅልፍ ካጣ ወይም በቃ ከምታውቀው ባህሪ ወጣ የሆነ ነገር ያ ሰው ሲያሳይ መጠርጠር ጥሩ ነው።
ራሳቸውን የሚያጠፉ ዜጎችን ህይወት ለመታደግ ዋናውና ቀዳሚው መፍትሄ ሰዎች ስለ አእምሮ ጤና ያላቸውን ግንዛቤ ማሳደግ እንደሆነ ባለሙያዎች ይስማሙበታል። በተለይ ወላጆች ልጆቻቸውን በቅርበት በመከታተልና በግልጽ በማነጋገር ችግሩን በቀላሉ መለየት እንደሚችሉ ወይዘሮ በለሊ ያስረዳሉ።
ብዙን ጊዜ በተለይ ቲኔጀሮች እንደዚህ ያንግ ቲኔጀሮች ራሳቸውን የሚያጠፉት የሚረዳቸው ሰው ሲያጡ ነው። ላይክ አንዳንድ ጊዜ ግሬዳቸው ላይ ነው ቤተሰብ የሚያተኩረው እና እሱን ትተን ሶሻል ላይፋቸው ጋር ጓደኛ አላቸው ወይ? እነዚህ ልጆች ትምህርት ቤት ሄደው ሲመጡ ምንድን ነው የሚሰማቸው ነገር? መከታተል ይህንን አይተን ለማስቆም መሞከር።
በጭንቀትና በተስፋ መቁረጥ ውስጥ ለሚገኙ አማኞች መንፈሳዊ ፈውስ ትልቁ መፍትሄ ሊሆን እንደሚችል በላስ ቬጋስ ከተማ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ አባ ወልደ ኢየሱስ አድማሴ ያስገነዝባሉ። የእምነት ተቋማትም በውጪ ለሚኖሩ አማኞቻቸው የምክር አገልግሎቶችን በመስጠት ሰዎችን ከድርጊቱ ለማዳን ጥረት ማድረግ እንዳለባቸው አባ ወልደ ኢየሱስ ይመክራሉ።
ማናቸውም የሃይማኖት መሪ ሆነ በእኛ ብቻ ሳይሆን በሌሎች አብያተ ክርስቲያናትም በፕሮቴስታንትም በሙስሊምም በተለያዩ የእምነት ድርጅቶች እያለንበት ምዕመናኖቻችንን የምክር ስጦታ ማቅረብ ይኖርብናል ብዬ አስባለሁ። ምክር በጣም አስፈላጊ ነው። ከዚያ በፊት ግን ወላጆች ልጆቻቸው በትምህርት ቤትም ሆነ በተለያየ ቦታ ላይ ክትትል ያደርጉ ያስፈልጋል።
የዘርፉ ባለሙያዎችም በቤተሰብ አባላት መካከል ያለውን ግንኙነት ማሻሻልና ማህበራዊ መስተጋብርን ማጠናከር ሰዎች የአእምሮ ችግር ሲፈጠርባቸው በቀላሉና በወቅቱ ለመለየት ያስችላል ይላሉ። ጭንቀትን ጨምሮ ልዩ ልዩ የአእምሮ ጤና እክሎች ሲፈጠሩም ቸል ከማለት ወይም ከማግለል ይልቅ ወደ ሕክምና ተቋማት በመውሰድ እርዳታ እንዲያገኙ ማድረግ እንዳለባቸውም ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ፍሬው ውብሸት ላስ ቬጋስ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በምስራቅ ኢትዮጵያ የምትገኘው ድሬዳዋ ከተማ በእስልምና እምነት አማኞች የረመዳን ጾም ወቅት ድምቀቷን እንደሚጨምር ይነገራል። ከድምቀት ምክንያቶቿ መካከል አንዱ ደግሞ የጎዳና አውራ መንገዶችን የተከተለው የጣፋጭ ምግቦች ግብይት ነው። አዲስ ቸኮል ወደ ድሬዳዋ ይዞን ያቀናል።
ቀድሞውንም በመንገድ ዳር ምግቦቿ የምትታወቀው ድሬዳዋ አሁን የረመዳን ቅዱስ ወርን ተከትሎ ደግሞ የጾም መፍቻ ምግቦች መንገዶቿን ተቆጣጥሮታል። አመቱ ሙሉ እነኚህ ምግቦች ከሚሸጡት ይልቅ በየአመቱ ለረመዳን ቅዱስ ወር የጾም መፍቻ ምግቦች ዝግጅትና ሽያጭ ላይ ለመሰማራት ብቅ የሚሉት በርካቶች ናቸው። መስጂድ ጁማ በር ላይ የአፍጥር ምግቦችን ስትሸጥ ያገኘና ሰላም አሰፋ ከእነኚህ መካከል ናት።
አይን ታውቅ እኔ ሰላም አሰፋ እባላለሁ። ጀሩሳሌም ቀበሌ ነው የምኖረው። በየአመቱ እዚህ ጋር እሰራለሁ። ረመዳን ጾም ሲመጣ በየአመቱ እንደዚህ እንሰራለን። እኔ የምሸጠው የስጋ ሳምቡሳ፣ የምስር ሳምቡሳ፣ ባጊያና ሙካካ።
ወጣት ኤልያስም ይህንኑ የጾም ወቅት ስራ ከቤተሰቦች ወርሷል።
አብዱረማን አሊ ይባላለሁ።
የጾም መፍቻ ምግቦችን እየሸራችሁ ነው ያገኘው? ምን ምን ምግቦችን ነው?
ባጊያ፣ ሳምቡሳ፣ ሙካካ እና ጣፋጭ እና በቅላዋ፣ ደረ በቅላዋ ይሸጣል።
ለምን ያልኩ የሰራችሁ
ሁሉ ጊዜ ነው። በየአመቱ ነው የምንሰራው። እኔ ሳልወለድ በፊት ነው የተጀመረው። እናትና አባቴ ነው የጀመሩት። በዛው ሂደት እኛም ከነሱ ወርሰን ሁሉንም ነገር በሂደት እየሰራ ነው። ከታላቅ ወንድሜ ከታናሽ ወንድሜ ሁላችንም እንሰራለን። ጾም ሁላችንም መተን እዚሁ ማዘጋችንን አባታችንን ስለምናገዝ ሁላችንም ጾም እዚሁ ስለሆን ህዝብ ለማገልገል እዚህ ወጣን።
በመንገድ ዳር ከሚሸጡት ባሻገር ታሽገው በየመደብሩ የሚሸጡ የጾም መፍቻ ምግቦችም አሉ። አቶ ይማድ አልጀብሪ፦
ያው የምናስታውቀው ዋናው ነገር ፍጡር ነገር ነው። ቲምርም አለ። ቲምር ሐላዋ አይነቶች አሉ፣ በቅላዋ አይነቶች አሉ፣ ለዱም አለ፣ ሰሙሳ አለ። ጊዜ አሁን ጨርሰናል። ምሸበክም አለ። በዚህ ነው አብዛኛው ነው የምናደርገው የነበረው። ያው በቅላዋ አለ፣ ሐላዋ አዎ፣ ሐላዋ የተቀጣ ነው። ይሄ ሐላዋት ሁሉ ዘረግ ሐላዋ
ሐላዋት ዘረቁ ማለት ያ ሐላዋት ሁሉ ይባላል።
ሐላዋት ሁሉ ይባላል። ይሄኛው
እርጥ ባላ ነው።
ይሄ እርጥ ቅልቅል ሚክስ ነው።
እርጥ ባላ ሁሉ
ይሄ ደግሞ ሚክስ ሐላዋ ይባላል።
ዘረቅ እንዳትባላው
እርጥ ላይ ያው ዘረያ። ይሄ ደግሞ ለዱ ይባላል።
ለዱ ይሄ ለዱ ከባጃ በምንድን ነው የሚለየው?
ከባጃ አይደለም። ይሄ ከጣፋጭ ነው የሚሰራው። ከሽምብራና ከሐላዋ ነው የሚሰራው እና ያው ለዱ ማለት በእንዶጂ ያው ፍቅር የሚጨምር ማለት ነው። ያው
ባይን ሰይት ባጊያ ስለመሰለኝ
ባጊያ ይመስላል።
ኦኬ ዛመዳ
ብዙ አይነት ትምህርቶች ነው ያሉን። ለጊዜው ጨርሰናል። ያለው ነገር 3 4 አይነት ነው ያለው። ይሄ ትምህርም አለ አንድ በዚህኛ አለ ሩጣብ የሚባል አለ በዚህኛ ፓኬጅ ይደረጋል። ይሄ ራሱ ማለት ነው በዚህኛው አለ በትልቁ ሳይዝ እና ደረቅም አለ ደረቅ ትምህርት። ያው አብዛኛው ለሱካር ህመምተኞች ነው የሚሆነው። አይን ትምህርት በጣም ቆንጆ ትምህርት ነው። ለፍጡር አብዛኛው ያው ይሄንም ተጠቀመው ማለት ነው።
የዘንድሮ የአፍጥር ምግቦች መጠነኛ ዋጋ ጭማሪ በታየባቸውም በቅርብ አመታት ከነበሩት በተሻለ ዘንድሮ በርካታ ገዢ ያገኙበት እንደነበረ ሻጮቹ ይናገራሉ።
ሳምቡሳ 25 የስጋ የምስር 15 ባጊያ 5 ብር ሙካካ 5 ብር ባለፈው አመትም እንደዛው ነው መሰጣው። ዘንድሮ ትንሽ ሳምቡሳ ላይ ብቻ 5 ብር ጨመረ ምስር ስለተወደደበት። ዘንድሮ እንዲያውም ከባለፈው አመት ዘንድሮ አለ ገበያ በጣም ቆንጆ ነው።
አሪፍ ነው የገበያ ዋጋ እንደ ባለፈው አመት ባይሆንም አሪፍ ነው። ሰውም የኑሮ ውድነትን እያየ እየገዛ ነው። የተቸጋገረ ሌላ ነገም ያለ ሰው የለም። ጥሩ ሁኔታ እየሄደ ነው። ምን የተወሰነ የተወሰነ ዋጋ ነው የተጨመረው።
የተጠቃሚ ቁጥር እየጨመረ ነው።
ብዙ ነው ብዙ ነው ብዙ ተጠቃሚ አለ። በስልክ የሚያዙ አለ። በየቤቱ ማመጣላቸው አለ። በባጃጅ አሉ። ተጠቃሚ ብዙ ነው።
ሸማቾችን በተመሳሳይ ሀሳብ ጣፋጮችን ማጣጣማቸውን ይመሰክራሉ።
ከዚራ እቤት ሳልሰራ ስቀር እነኚህ ደንበኞቼ ስለሆኑ በንጽህና ስለሚሰሩ ከነሱ ላይ ነው የምገዛው።
ምን ገዙ?
ቢንተሼክ፣ ሳምቡሳ፣ ባጊያ እና ካካ ገዛው። ቤተሰብ ነው ከማዘራቸው ጋር።
ዋጋው እንዴት ነው? ድሮ የነበረውና አሁን ያለው ላይ ዋጋ ልዩነት አለ እንዴት ነው?
ምንም ልዩነት የለውም። ቆንጆ ነው ዋጋው።
ማለት አምና ከናቻምና ዘና የነበረው ዋጋ
ሁሉ ነገር እየተወደደ ሲሄድ ትንሽ ጭማሪ ያደረጉ በጣም ሳይሆን።
ረቂቅ እባላለሁ። እኔ ከገንደ ቆሬ።
ምን እንገዛ?
ባጊያ፣ ሳምቡሳ እና ቀዩ ሙካካ ማለት ነው።
ስንት ገዛ?
ሳምቡሳ 8 ፍሬ፣ ባጊያ 10 ፍሬ እና 10 ፍሬ።
ዋጋቸው እንዴት ነው?
ዋጋቸው አሪፍ ነው።
አምናም ገዝተህ ታውቃለህ? ዘንድሮ የመጀመሪያ
የሁሌ ነው። በየአመቱ ነው የምገዛው።
ዋጋ እንዴት ነው? ለውጣለሁ።
አረ ጥሩ ነው፣ ቆንጆ ነው።
ፍራፍሬዎችም የድሬዳዋን ገበያ ካደመቁት የአፍጥር ላይ ግብይቶች መካከል ናቸው። ረመዳን የአትክልትና ፍራፍሬ ነጋዴዎችም ሆኑ አምራቾች ምርቶቻቸውን በስፋት የሚያቀርቡበት ልዩ ወር ነው። በፍራፍሬ ምርቶችና ተዋጽኦዎች ላይ ጾሙን ተከትሎ ይሄ ነው ተብሎ የሚጠቀስ የዋጋ ጭማሪ እንዳልታየም ነጋዴዎቹ ይናገራሉ።
ስንት ነው ማባይ? አባታከ 120 ኪሎ ሙዝ
80 ብር
በኪሎ 80 ብር በፍሬስ 10 ብር። አቮካዶ ስንት ነው ኪሎ? 80 ብር በኪሎ ኪሎ 100 ብር ፍሬው ሳንታባ 25 ብር 20 ብር ነው 25 ብር 25 ብር ስንት ነው? አንዱ በፍሬ እሱ ስንት ነው? 100 ብር ስንት ነው? ሙሉ ሀባብ 150 ትልቁ አንዳ የዚህ የተቆራረጡት ስንት ናቸው? 20 ብር ሮቃ ስንት ነው? 20 ብር ይሄ የተቀመጠው ማለት ነው። አንበሶ አባታ ኪሎ 100 ብር አባታ ካ
የረመዳን ወር ከሃይማኖት ስርዓት ባሻገር የመረዳጃና የመጠያቂያ ወር ነው። በሙስሊሙ ህብረተሰብ ዘንድ በጾም መፍጫ ምግቦች ሸመታ አቅም የሌላቸው ሌሎች ጾሞች ጭምር ይዘየሩበታል። በየቤታቸውም ክርስቲያንም ሆነ ሙስሊም ከሆኑ ወዳጆች ጋር ምሽቱን በዚያራና ተሮራ ማሳለፍም የአፍጥር ምግቦችን ተፈላጊነት ይጨምራል። የክርስቲያን ሸማቾች ቁጥርም ቀላል አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ኢትዮጵያ ውስጥ ለሚገኙ አይነ ስውራን የእውቀት ምንጭ የሆኑ መጽሐፍትን በድምፅ እየተረከ ስለሚያቀርበው ዙዙ የጤናና የትምህርት በጎ አድራጎት የተሰኘው ተቋም ኤደን ገረመው ቀጣዩን ዘገባ ታሰማናለች።
ታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጪ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራትና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይታዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነብ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መልእክተ ጳውሎስ ተሞክሯን እንድትናገራለች።
የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ ይፈልግ ነበር፣ ከማገልገል ጋር። በዛም ነው ህክምና የሚገባው። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበር ነው። በተለይ የአእምሮ ጤናና የስነ ተዋልዶ ጤና ላይ በጣም መስራት ፈልግ ነበር። ለዛም ነው ዙዙ ያልኩት። ዙዙ የሁለት ሰዎች ስያሜ መነሻ ነው፣ ዙፋንና ዙራሽ ወርቅ። እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የአክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ እየያዘ እያደገ እየሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ ነው። አንደኛው 3 ዓመት ያክል የካቲት ነው የቆየሁት ለትምህርት። ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስምር እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር ያደርግ ነበር። ትንሽዬ ስቱዲዮ ያለቻቸው ማስታወቂያዎችን፣ የ6 ኪሎ የመማሪያ መጽሐፎችን ወደ ድምፅ የሚቀየሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከ3 ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው በተመቻው አቅጣጫ ስቱዲዮ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከቨር ማድረግ እንችላለን ብዬ አሰብ። እንደዛ ነው ፕሮጀክቱን የቀረጽኩት የነበረው።
ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምፅ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች።
አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነ ስውራንና ማየት ድክመት ያላቸውን ተማሪዎች የሚቀበሉት እና ከዛ ደግሞ ወደ ሃየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲትዩቶች የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሲሽኑ ብቻ ስለሆነ የሚያመጣው እጥረት አለ። በቀላሉ ይባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትን ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬል ቴክስት ቡክ ለአምስት ተማሪ አይነት መረጃ ነው የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታፕ አለ። መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛ ነው የተማርነው እና ለእነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር፣ የትምህርት ቁሳቁሶች መማር ልክም አይደለም ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው ሲስተሙ ያለው። መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ እና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሲሽን በጣም ብዙ ማቴሪያሎች የሚቀበለው ከ6 ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው እና እዛ በበጎ ፈቃደኝነት ያየ ነው እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ስለዚህ ሁለቱን አገጣጠምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመርን።
በጎንደር አዘዞ የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይነሽ ሲሳይ አይነ ስውር ናቸው። ይህን መሰል ድጋፎች አይነ ስውራን ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ።
ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን። ልቡ የተለያየ መጽሐፎችን አንብቡ ያው ዲፓርትመንት ቢሆንም አጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ብሎ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ላይ ስውራን ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለግነው ሰዓት እየከላለስን ማንበብ እንችላለን። ስለዚህ ለኛ ትልቅ አጋዥ ነው። ይህንን ነገር ይቺ ወጣት ልጅ ለአይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገርም ሆነ ቫይሊን ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል፣ እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና ማን ነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለአይነ ስውራን ከባዱ ችግር ተፈታ ብዬ ነው ማስበው። በዚህ አይነት እና ሁሉም ሰው እሷ ይሄን ሀሳብ አስበዋለች፣ ሌላው ደግሞ ከጎኑ አቁሞ ለእነዚህ ለአይነ ስውራኖች ተማሪዎችም ሆነ በመንግስት ሰራተኛ ያሉት የሚያስፈልጋቸው ድጋፍ መቅረጫዎች፣ ኤርፎኖች፣ ባትሪዎች ቢዘጋጁ ደስ ነው የሚለኝ።
ዙዙ በመጀመሪያ ዙሩ የተቀረጹ የጤናና የትምህርት ደጋፊ መጽሐፍትን ለኢትዮጵያ አይነ ስውራን ማህበር በስጦታ መልክ ማበርከቱን ያረጋገጠ ሲሆን ተጨማሪ የአካል ጉዳት አይነቶች ላይም የመስራት ፍላጎት እንዳለው ዶክተር መልእክተ አጋርታለች።
እኛ ሬከርድ አድርገን የጨረስናቸው ማቴሪያሎች እንዳለ አሁንም በባለፈው ሳምንት እንዳደረግነው የፕሮጀክቱ ማስመረቂያ ላይ ኢትዮጵያ አይነ ስውራን ማህበር እናስረክባለን። ምክንያቱም እነሱ ከ20 ሺህ የሚበልጥ ሜምበሮች አሏቸው ክፍለ ሀገርም ጨምሮ። ልክ የሆነ የቴሌግራም ቻናልም ስላላቸው በሱ ተደራሽ እንዲሆን በጨረስን ቁጥር በነፃ ለአሶሴሽን እናስረክባለን። ከዛ ውጭ ላሉት ደግሞ በተራኪ አፕ የኦዲዮ አፕ አክሰሱ ላላቸው ዘመናዊ ስልክ ማግኘት ለሚችሉት ደግሞ በሱ በኩልም አብረን እንለቃለን። እንዲሁም ግን ያለምንም ክፍያ የሚደረጉ አገልግሎቶች። ተደራሽነት ማለት አንድን የአካል ጉዳት ብቻ አይደለም ያካትተው፣ ወይም ደግሞ አካታችነትም ስንል አንድ የአካል ጉዳት ብቻ አይደለም። ስለዚህ አሁን በሚቀጥሉት ፕሮጀክቶች ያሰብናቸው ስነ ተዋልዶ ላይ፣ የወር አበባ ደህንነት ላይ እነሱ ላይ የምናደርጋቸውን መረጃዎች በምልክት ቋንቋም እንደሱ አድርገን ነው እየቀረጽ ነው ያለ ነው። ፕሮጀክቱን ከሌሎች ፓርትነር ኦርጋናይዜሽን እንደዛ ነው ለማድረግ ያሰብ ነው። በኋላ ግን እየሰፋ ሲሄድ ሁሉንም አካታች የሆነ ሲስተም እንዲሆን አድቮኬት ከማድረግ ጀምሮ እኛም የምንሰራው ስራዎች ለሁሉም ሰው ተደራሽ እንዲሆኑ ነው እቅዳችን።
ዶክተር መልእክተ ስታጠቃልል የዊልቸር መግቢያዎች ለሌላ የንግድ ስራዎች መገልገያ ሲሆኑ፣ የተከፈቱ ጉድጓዶች ሲኖሩ፣ እንዲሁም ደግሞ ሌሎች ተግዳሮት የሚሆኑ ነገሮችን ስናይ በኃላፊነት እንዲስተካከሉ በመጠየቅ የአካል ጉዳተኞች ህይወት ላይ እያንዳንዳችን ለውጥ ማምጣት እንችላለን ስትል መልእክት አስተላልፋለች። ከአሜሪካ ድምጽ ለተጠናቀረ ዘገባ
አድማጮቻችን፣ ለዛሬ የያዝነው መሰናዶ እየተጠናቀቀ ነው። ከዚያ በፊት ግን አዳዲስ የፕሮግራም መገኛ ሞገዶቻችንን እናስታውቃችሁ። በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ ላይ፣ በ25 ሜትር ባንድ በ12070 እና በ11610 ኪሎ ሄርዝ ላይ እንዲሁም በመካከለኛ ሞገድ በ1431 ኪሎ ሄርዝ ላይ ልታዳምጡን ትችላላችሁ። ራዲዮ ላይ በሳተላይት ስርጭታችን በኩል በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ጋር መደመጣችን ይቀጥላል። በተጨማሪም ደግሞ የዛሬ መሰናዶን ጨምሮ ሌሎች ጉዳዮችን ለማዳመጥ ከፈለጋችሁ የዌብሳይት አማራጭ አለን። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁ መሰናዶቻችን ይገኛሉ። በማህበራዊ ገጾቻችን ላይም በየዕለቱ የምናቀርባቸውን መረጃዎች ማጋራት እንቀጥላለን። አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ፣ መከታተል፣ መመልከት ትችላላችሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ለዛሬው ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ኤልያስ አስማረ ነው። መልካም ጊዜ ይሁንላችሁ። መልካም ሳምንት።